የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የዛሬ አርብ ነሐሴ 28 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ጀምረናል። ለፌደራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉ የአማራ ክልል መንግስት ኮሙኒኬሽን ጉዳይ ጽህፈት ቤት ኃላፊ ተናገሩ። በሌላ በኩል በዚሁ መግለጫ ላይ የክልሉ ፖሊስ ኮሚሽንም ተገኝተው ነበር።
ከፌደራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው።
በሌላ በኩልም ወደ አትላንታ ተጉዘን በአትላንታ የሰሜን አሜሪካ የስፖርትና የባህል ፌስቲቫልን የሚቃኝ ሰፋ ያለ ዝግጅት እናስደምጣችኋለን። ሌሎች ዘገባዎችም ይኖሩናል። የሙዚቃ ምርጫም አለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ዛሬ ቀኑ አርብ ሰኔ 28 የሳምንቱ ማጠናቀቂያ ነው። አብራችሁን ቆዩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የትላንቱን የሀገሪቱን 243ኛ የልደት በዓል ሳሉቱ አሜሪካ በማለት ሰላም ለአሜሪካ በሚል መሪ ቃል ከተለመደው ወጣ ባለ ፈንጠዝያ እንዲከበር አድርገዋል። አንዳንድ ነቃፊዎች ታዲያ የግብር ከፋዮችን ገንዘብ እንዴት በእንዲህ አይነት አከባበር ሊውል እንደቻለ ምርመራ እንዲደረግ እየጠየቁ ነው። ትራምፕ ትላንት ማታ በዋሽንግተን የተደረገውን የዩናይትድ ስቴትስን የነጻነት ቀን በዓልን በአስተናጋጅነት መርተዋል። የፈንጠዝያውን ትርኢት በሕይወት አንዴ የሚታይ ትርኢት ብለውታል። ትራምፕ የወታደራዊ ጀቶች በረራውን፣ ታንኮቹን ትርኢትና የአገር ወዳድነት ሙዚቃን በማስተዋወቅ ራሳቸው መርተውታል። ጥብቅ የጸጥታ ጥበቃና ዝናባማ የአየር ንብረት በነበረበት ሁኔታ ትራምፕ በሊንከን መታሰቢያ ቦታ ላይ ረጅም ንግግር አድርገዋል። በስልጣን ላይ ያለ ፕሬዚዳንት በዋሽንግተን ብሔራዊ አደባባይ ላይ ንግግር ሲያደርግ ለሰባ ዓመታት የሚጠጋ ጊዜ የመጀመሪያው ነው። ለነጻነት በዓሉ የወጣው ገንዘብ ምን ያህል እንደሆነ በውል ባይታወቅም የመግቢያና የመዝናኛ ወጪ ለመሸፈን 2.5 ሚሊዮን ዶላር እንደወጣ ዋሽንግተን ፖስት በጋዜጣው ላይ ማክሰኞ ዕለት አስነብቧል። የሱዳን ገዢ ወታደራዊ መማክርትና የዴሞክራሲ ደጋፊ ጥምረት የሲቪል መንግስት ለመመስረት በሚደረገው ጥረት በሽግግር ወቅት የስልጣን ክፍፍል ለማድረግ ተስማምተዋል። በጠቅላይ ሚኒስትሩ የሚመራ ነጻ መንግስት ማቋቋምንም ያካትታል። ሁለቱ ወገኖች ለሶስት ዓመታት ወይም ትንሽ ከዛ በለጥ ላለ ጊዜ ወታደራዊው ኃይልና ሲቪሎች የተፈራረቁ ሀገሪቱን የሚመሩበት ሉዓላዊ ካውንስል ለመመስረት መስማማታቸውን የአፍሪካ ህብረት ልዑክ ሞሐመድ ኤል ሐሰን ላባት ገልጸዋል። በመማክርቱ ውስጥ ወታደራዊ ኃይሉ አምስት ሲቪሎች አምስት መቀመጫዎች እንዲኖሯቸው እንደተስማሙበት ላባት ጠቁመዋል። አንድ ተጨማሪ መቀመጫ ወታደራዊ ተሞክሮ ላለው ሲቪል እንደሚሰጥም የአፍሪካ ህብረቱ ልዑክ ገልጸዋል። ሁለቱም ወገኖች ካርቱም ላይ ለሁለት ቀን ያህል ከባድ ድርድር ካካሄዱ በኋላ ነው ስምምነት ላይ ለመድረስ የቻሉት። የረጅም ጊዜ የሀገሪቱ ፕሬዚዳንት ኡመር አልበሽር ባለፈው ሚያዝያ ወር ከስልጣን ከተወገዱ ወዲህ ፖለቲካው አጣብቂኝ ውስጥ ገብቶ የነበረው ሁኔታ መፍትሄ ሊያገኝ ይችላል። ከዚህ ቀደም ስልጣን ለመከፋፈል ጉዳይ ሲካሄድ የነበረው ድርድር የከሸፈው የጸጥታ ኃይሎች የመቀመጥ አድማውን ለመበተን ኃይል በተጠቀሙበት ወቅት ነው። ባለፈው ታህሳስ ወር በቀድሞ ፕሬዚዳንት አልበሽር ላይ አመጽ ከተነሳ ጊዜ አንስቶ ከ250 በላይ የሚሆኑ ሰዎች እንደተገደሉ ተዘግቧል። ዩናይትድ ስቴትስ ውስጥ በመጪው አመት በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲካተትበት የትራምፕ አስተዳደር ወስኗል። ይህንን ውሳኔ የተገዳደሩት የዩናይትድ ስቴትስ ፌዴራል ፍርድ ቤቶችና ክፍለ ግዛቶች ታዲያ ማብራሪያ እየጠየቁ ነው። ምክንያቱም የዜግነት ጥያቄ ሳይነሳ በህዝብ ቆጠራ ወቅት የሚቀርቡ ጥያቄዎች መጠናቀቅ ላይ በተደረሱበት ወቅት የፍርድና የንግድ ሚኒስቴሮች ቀልብሰውታል። የሀገሪቱ ጠቅላይ ፍርድ ቤት በየ10 ዓመታቱ በሚካሄደው የህዝብ ቆጠራ የዜግነት ጥያቄ እንዲነሳ መንግስት ያቀረበው ጥያቄን ምክንያቱን ምክንያቱ አይመጠንም የሚልም ብይን ሰጥቷል። የህዝብ ቆጠራው በታቀደበት ጊዜ ለማድረግ እንዲቻል የዜግነት ጥያቄ ሳይታከልበት እንደሚካሄድ የህግና የፍርድ ሚኒስቴር ባለፈው ማክሰኞ ገልጾ ነበር። ይሁንና ፕሬዚዳንት ትራምፕ በተከታታይ ባስተላለፏቸው የትዊተር መልእክቶች ግርታን አስከትለዋል። የዜግነት ጥያቄ መልስ ወሳኝ በመሆኑ በዛው እንገፋለን ብለዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ከአድማ ስንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ጽዮን ከዋሽንግተን፣ ሀብታሙ ስዩም ደግሞ ከአትላንታ አብረናችሁ እንቆያለን። ሀብታሙ በአትላንታ ያለውን የሰሜን አሜሪካን የስፖርትና የባህል ፌስቲቫል ሁኔታ እየተከታተለ እኔ ደግሞ ከስቱዲዮ እዚህ ያለውን ፕሮግራም እየመራሁ ማለት ነው። የአማራ ክልል መንግስት ኮሚኒኬሽን ጉዳይ ጽህፈት ቤትና የክልሉ ፖሊስ ኮሚሽን በሀገሪቱ ወቅታዊ ጉዳዮች ዙሪያ ዛሬ የጋራ መግለጫ ሰጥተዋል። ጄኔራል አሳምነው ጽጌ በልዩ ሁኔታ ያስቀምጧቸው ናቸው የተባሉትን 218 የልዩ ኃይል ፖሊስ አባላትም በቁጥጥር ስር መዋላቸውን በመግለጫው አመልክተዋል። ለፌዴራል መንግስት ተላልፎ የተሰጠ ምንም አይነት ስልጣን የለም ሲሉም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ተናግረዋል። አዲስ ሰልጥነው በወጡና በነባሩ ኃይል ፖሊስ መካከል የተፈጠረ ልዩነትም የለም። የአማራ ክልል ፖሊስ ኮሚሽን ኮሚሽነር ናቸው ይህንን ያሉት። መግለጫውን የተከታተለችው አስቴር ምስጋናው ተከታዩን አጠናቅራለች።
የአማራ ክልል ፖሊስ ኮሚሽን ኮሚሽነር አበራ አዳሙና የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በወቅታዊ ጉዳዮች ላይ ዛሬ በጋራ ጋዜጣዊ መግለጫ ሰጥተዋል። በመግለጫው ያነሷቸው ነጥቦች ደግሞ በቅርቡ በአማራ ክልል ተከስቶ በነበረው የመፈንቅለ መንግስት ሙከራ ጋር በተያያዘ የክልሉ መንግስት ስልጣኑን ለፌዴራል መንግስት አሳልፎ ሰጥቷል፣ በክልሉ ልዩ ኃይል ፖሊስ መካከል መከፋፈል ተፈጥሯል፣ ያለበቂ ማስረጃ ተጠርጣሪዎች እየተያዙ ነው ተብለው በሚወሩ አሉባልታዎች ላይ ግልጽ መረጃ ለመስጠት ነው ተብሏል። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሀኝ አስረስ በቅርቡ በክልሉ ተከስቶ የነበረውን አለመረጋጋት ተከትሎ የክልሉ መንግስት ለፌዴራል መንግስት ስልጣኑን አሳልፎ ሰጥቷል የሚባለው ወሬ ከእውነት የራቀ ነው ብለዋል።
የክልሉን ጸጥታ መዋቅር ከፌዴራልም አጋዥ ሆነው የሚመጡ አካላትንም በአጠቃላይ የሚመራው የክልሉ መንግስት ነው፣ የሚያስተባብረው የክልሉ መንግስት ነው። በፌዴራል ስርዓቱ መሰረት የተሰጠውን የክልሉን ስልጣን አንድ ኢንችም ቢሆን አሳልፎ አልሰጠም፣ ወደፊትም አይሰጥም። ስለዚህ ምንም አይነት በዚህ ደረጃ ተላልፎ የተሰጠ ስልጣንም የለም።
በዚህ ጉዳይ ላይ የክልሉ ፖሊስ ኮሚሽን ኮሚሽነር አበራ አዳሙም ትኩረት ሰጥተው ተናግረዋል።
ይሄ የሚመራው በአማራ ክልል ፖሊስ ብቻ ነው። ከፌዴራል የመጣው የምርመራ ቡድን ወይም የፌዴራል አካላት የመጡት ከዛ ምናልባት በቴክኖሎጂ እንዲያግዙን እንጂ በዋናነት ጉዳዩን የምንመራው ምርመራውም የሚካሄደው በክልሉ ፖሊስ መሆኑን ግልጽ ላደርግላችሁ እወዳለሁ። የጸጥታ ስራ ዓለም አቀፋዊ ነው፣ መንደር አይደለም። ዩኒፎርም ዓለም አቀፋዊ ነው። በቅርጹ የአማራ ፖሊስ ልትለው ትችላለ፣ የኦሮሚያ ፖሊስ ልትለው ትችላለ፣ የደቡብ የትግራይ ፖሊስ ልትለው ትችላለ። ስራው ግን አንድ ነው፣ ክልሉን አካባቢውን ይጠብቃል፣ ከዛም ኢትዮጵያን ይጠብቃል። ስለዚህ ፌዴራልን መንግስት ወይም ኢትዮጵያንና አማራን ነጥሎ ሁለቱን በጠላትነት እንዲተያዩ የሚያደርግ የጸጥታ ስራ አደገኛ ነው። በእኛ በኩልም አንቀበለው። ነገም ተነገ ወዲያም ከፌዴራል ጋር እንሰራለን፣ ፌዴራልም የኛ ነው ብለን ነው ምናምን። ለፌዴራል እኛ እገዛ እናደርጋለን፣ ፌዴራል ለእኛም እገዛ ያደርጋል። ሲስተሙ ይግባን። ፌዴራል ስቴት ነው ኢትዮጵያ ውስጥ ያለው ገቨርናንሱ። ይሄ ሊገባን ይገባል። ልክ ሁለት ሀገር እንደሆነ አድርጎ ከፌዴራል የሚመጣን ኃይል እንደ ጠላት ማየት አደገኛ ነው፣ ኢትዮጵያን የሚያፈርስ ነው።
ኮሚሽነር አበር አያይዘው በክልሉ ልዩ ኃይል ፖሊስ በነባሩና በአዲሱ መካከል መከፋፈል ተፈጥሯል ለሚባለው ወሬም ማስተባበያ ሰጥተዋል።
የአማራ ልዩ ኃይልና አማራ አንድ ናቸው። አሁን የመጣ ልዩ ኃይል የቀደመ የነበረ ልዩ ኃይል የሚባል ነገር በእኛ ውስጥ የለም። ልዩ ኃይል ልዩ ኃይል ነው። ወጥ የሆነ አንድ የአማራ ፖሊስ አለ። የአማራ ፖሊስ ኃይል በስሩ የተለያዩ የስራ ክፍሎች አሉት። በቅርብም የሰለጠነው ልዩ ኃይል ቀደም ሲልም የሰለጠነው ልዩ ኃይል ነው። ይሄ እኮ የቅደም ተከተል ጉዳይ እኮ ነው፣ የሲኒየሪቲ ጉዳይ እኮ ነው እንጂ እኮ ሁሉም ፖሊስ ነው። የተለየ ተልዕኮ ያለው ፖሊስ የለም። የፖሊስ ተልዕኮ የወንጀልን መከላከል ነው፣ የህዝብን ሰላምና ደህንነት መጠበቅ ነው። ስለዚህ አሁንም የምናደራጀው ልዩ ኃይላችን ከዚህ አንጻር ነው። አንድነቱ የተለያየ ነው። ልዩነት አለ። በነባሩና በአዲሱ የሚባል ነገር የለም፣ እንደሚወራው አይደለም።
ሰኔ 15 ቀን 2011 ዓ.ም ምረት በተካሄደው መፈንቅለ መንግስት ሙከራ የተሳተፉ 218 ተጠርጣሪዎችን በቁጥጥር ስር የመዋል ስራ የተሰራ መሆኑን የጠቆሙት ኮሚሽነሩ ሁሉም በበቂ ማስረጃ የተያዙ ሲሆን አያያዛቸውም ቢሆን የሰብአዊ መብታቸውን በጠበቀ መልኩ ነው የተያዙት ብለዋል።
ያርሶ አደር ታጣቂዎች ያለ ምንም ደም መፋሰስ በብዛት ሰዎችን ይዟል። በዚህ መንገድ አርሶ አደር እየያዘ ያመጣቸው ሰዎች ቁጥር 141 ነው። የጸጥታ መዋቅሩ መረጃ ቢደርሰውም በዋናነት ግን በዚህ የተሳተፈው አርሶ አደሩ ነው፣ ሚሊሻው ነው። ክብር ይገባዋል የአማራ አርሶ አደር። ለብቻ ጀነራል አሳምነው አስቀምጧቸው ከነበሩት የልዩ ኃይል አባሎቻችን ውስጥ ሁሉም ተይዘዋል። ከነዚህ ከተያዙት ውስጥ 113ቱ ቀላል የሚባል ጥርጣሬ ነው ያለን፣ ለይተን አስቀምጠናል። በቅርብ ጊዜ ውስጥ የነዚህ ጉዳይ ውሳኔ ያገኛል። ከዚህ ውስጥ 105 የሚሆኑት ደግሞ በተወሰነ መንገድ ከሌሎች በለየት ባለ መንገድ ተጠርጣሪ ስለሆኑ በእነሱ ላይ አሁን ምርመራ ቀጥለናል። ይሄ ማለት 105ቱ ሁሉ ወንጀለኛ ነው ማለት አይደለም። ታውቃላችሁ፣ የማጣራት ስራ በተለይ በእንደዚህ አይነት ወቅት ከባድ ስለሆነ አሁንም ይሄ የማጣራት ቀጥሏል። አብዛኛው ሰው ይሄ የተያዘው በለቱ ነው ብለው፣ አብዛኛውም ደግሞ በራሱ ነው እጁን የሰጠ። ይሄ ኃይል ፈቃደኛ ሆኖ እጁን ባይሰጥ፣ ይሄ ኃይል ሙሉ በሙሉ ተሳታፊ ቢሆን ኖሮ ማወቅ ያለባችሁ ምናልባትም አደጋው ከዚህ የከፋ ይሆን ነበር። ስለዚህ ያያያዙ ሂደት ህጋዊ ነው። በቂ ጥርጣሬ ያለባቸው ናቸው የተያዙት። እንደ ትናንትናው ጨለማ ቤት የለም። እንደ ትናንትናው ብቻን መታሰር የለም። ወንድሞቻችን ናቸው። ሳስተው ሊሆን ይችላል፣ ተሳስተዋል።
በየደረጃው ባሉ የክልሉ አመራሮች መካከል መከፋፈል ተፈጥሯል ተብሎ ለሚወራው ወሬም የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ አሰማሃኝ የሚከተለውን ነው ያሉት።
እንደሚባለውና አንዳንድ የሐሰተኛ ወሬዎች እንደሚነዙት ክፍፍል አለ እንደሚባለው አይደለም። ምንም አይነት ክፍፍል የለም በአመራሩ መካከል። በአሁኑ ሰዓት ከላይ እስከታች የአመራር መናበብ አለ። ቼን ኦፍ ኮማንዱን ጠብቆ ነው እየተሰራ ያለው። በዓላማ ምንም ልዩነት የለም። አመራሩ የበለጠ ቁጭት ውስጥ ገብቶ አሁን ያለው መንፈስ በጣም ትልቅ ነው።
በመጨረሻም አቶ አሰማሃኝ እንደተናገሩት በጥቃቱ የተጓደሉ የመንግስት የስራ ኃላፊዎችን ለማሟላት እየተሰራ ሲሆን የሚሟሉት የመንግስት የስራ ኃላፊዎች ዝርዝርም በቅርቡ ለሕዝብ ይፋ እንደሚሆን አስታውቀዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባችን እንለፍ። ቃለ ምልልስ ነው ተከታዩ ዘገባችን። የኢትዮጵያ አሜሪካውያን የዜጎች ምክር ቤት በማህበራዊ ሚዲያ አማካኝነት ጥላቻን የሚዘሩና ኢትዮጵያውያንን ለማጋጨት የሚሰሩ ግለሰቦችን በአሜሪካ ሕግ ፊት ለማቅረብ እንቅስቃሴ መጀመራቸውን አስታውቀዋል። የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋዬ ለአሜሪካ ድምጽ እንደተናገሩት በጥላቻ ንግግሮች ምክንያት የሚቀሰቀሱ ግጭቶችን ለማስቀረት ከአሜሪካ ጀምረው በመላው ዓለም እንደሚሰሩ ተናግረዋል። አነጋግረናቸዋል። በማህበራዊ ሚዲያ ላይ የሚደረጉ የጥላቻ ንግግሮች ለኢትዮጵያ ማህበረሰብ ተግባብቶ መኖር ጠንቅ ናቸውና እሱን ለመቀነስ እንሰራለን ብለዋል የኢትዮጵያ አሜሪካውያን ዜጎች ምክር ቤት አባላት። ዴንቨር ኮሎራዶ የሚገኙትን የምክር ቤቱ የህዝብ ግንኙነት ተጠሪ አቶ አምሳሉ ጸጋይን ስለ ሁኔታው ማብራሪያ እንዲሰጡን ጠይቀናቸዋል። ምክር ቤታችሁ በአጠቃላይ ምንድን ነው የሚሰራው ለሚለው ጥያቄ ምላሽ ይሰጣሉ።
የእኛ ምክር ቤት የሚሰራው ምንድን ነው? በኢትዮጵያ ሰው ልጆች ሰብአዊ መብት መከበር፣ ተቻችሎ የመኖር ባህልና ሴቶቻችን ተጠብቀው የዲሞክራሲ ጮራ በኢትዮጵያ ተፈጥሮ ሴቶቻችን ጠብቀን በጋራ እንድንኖር በውጭ ሀገር በምንኖር የውጭ ሀገራትን ህግን ተጠቅመን ከዚህ በፊት እንደምናደርገው ለፉት ጊዜያቶች መብት በኢትዮጵያ ሲፈጠር ይቁም እንዳልነው ሁሉ አሁንም ዜጋም ለዜጋም ራሱን እንዲተባበቅ ለማድረግ ነው የጀመርነው።
ምን አከናወናችሁ ከዚህ ቀደምና ደግሞ መቼ ነበር የጀመራችሁት?
ከሶስት አመት በፊት በኢትዮጵያን አሜሪካን ሲቪል ካውንስል ኤችአር 128 የሚባል ሪዞሉሽን አስረቅቀን እንዲጸድቅ አድርገናል በአሜሪካን ምክር ቤት። ከዛም ኤስአር 168 የተባለውን አዘጋጅተን በዛ እየሰራንበት እንገኛለን እና በአሜሪካን ሀገር የተለያዩ ሲስተም ውስጥ ገብተን የምንሰራ ሰዎች ነን። በዚህ ተቋማት ውስጥ የኢትዮጵያን አድቮካሲ ኔትወርክ እና ሌሎች አመት ጠቅላላ በአለም ውስጥ ይህንን የምንሰራ ሰዎች
ይህንን የጥላቻ ንግግርን የሚያሰራጩ ኢትዮጵያውያንን በህግ ተጠያቂ ለማድረግ እንቅስቃሴ መጀመራችሁን ነው ይፋ ያደረጋችሁት። እንዴት ነው ይህንን ለማድረግ የተነሳችሁት? ምንድን ነው ናሙናችሁ?
ያየናቸው ነገሮች አሉ ከዚህ በፊትም የነበሩ እና በውጭ ሀገር በተለይ አሜሪካን ሀገር ኖረን በዚህ በዲሞክራሲ ወይም ፍሪ ስፒች አለን ብለን በምንኖርበት ሀገር ላይ ህግና ስርዓትን ተከትለን መኖር ሲገባን ለሀገራችን እንዲያውም ለመጣንበት ማህበረሰብ መልካምን ከመመኘት፣ ፍቅርን ከመመኘት፣ አንድነትን ከመመኘት ይልቅ በብሔር እየተቧደኑ በክልል እየተቧደኑ በግለሰብ እያደረጉ ዜጋን ከዜጋ እንዲባላ የሚቀሰቅሱ የሶሻል ሚዲያ እየተበራከቱ መምጣታቸው ሀገር ይፈርሳል ብለን ስጋት ውስጥ ገብተናል። ትላንት ዜጎች የወደቁለት ትናንትም የፈሰሰበት እና ሌሎች መስዋዕትነት የተደረገላት ሀገር ዛሬ በዚህ በእንዲህ አይነት ነገር ላይ ገብተን ህዝብን መቀጠት ለምርት ሆነው ተከስቶ ነገሩ ከማዘን ይልቅ ሳይከሰት መጠንቀቁ አስፈላጊ በመሆኑ ይህንን ነገር መንቀሳቀስ እና ወደ ህግ ማውስጥ ወስዶ እንዲህ አይነት የሚሰሩ ሰዎችን በህግ እንዲጠየቁ ማድረግ ነው እና በአሜሪካን ሀገር ፍሪ ስፒች እንዳለ እናውቃለን። ያንን ነገር ግን ለመጥፎ ነገር በማዋል የተንቀሳቀሱ ያውም ከዚህ ሀገር ሆነው የዚህ ሀገር ፉል ያላቸው ሰዎች ወደ ሌላ ሀገር ፖለቲካ ውስጥ በመግባት ዘርን ከዘር እንዲጋጭ፣ ሰዎች እንዲገዳደሩ በማድረግ ስራ ላይ መሰማራት የአሜሪካን ህጎች አይፈቅዱም እና ያንን ህግ ተጠቅመን በአሜሪካን ህግ ተጠያቂ እንዲሆኑ ለማድረግ ነው እንቅስቃሴ የጀመረው።
ይህን እንቅስቃሴ ለማድረግ የጀመራችሁት እንደጠቀሱት በአሜሪካን ሀገር ነው። በአሜሪካን ሀገር ደግሞ የመናገርና ሀሳብን በነጻነት የመግለጽ መብት የተከበረበት አገር ነው። ስለዚህ እንዲህ ባለ አገር ውስጥ ሀሳባቸውን የሚገልጹ ሰዎችን በህግ ፊት ለማቅረብ ስትወስኑ የለያችሁት ወይም ይሄንን ለማድረግ የሚፈቅድላችሁ ህግ የትኛው ነው? የትኛውን አይነት የጥላቻ ንግግር ነው በህግ ፊት ያስቀርባል ብላችሁ?
እንግዲህ በአሜሪካን ህግ በተለይ ፈርስት አሜንድመንት በሚባለው ጥበቃ የማይደረግላቸው የጥላቻ ንግግሮች ተብለው የተፈረጁ አሉ። ለምሳሌ እዚህ የህጻናት ፖርኖግራፊ የሚባለው እንደገና ደግሞ የሚያጣሉ ወርዶች፣ ቃላቶች ሰውን ከሰው የሚያደርግና ትክክለኛ የሆነ የግድያ ዛቻዎች እንደዚህ አይነት እንትኖች በህጉ የተጠበቁ አይደሉም። ስለዚህ በተለይ ደግሞ ይሄንን የሌላ ሀገር ዜጋ ሆነው ወይም የዚህ ሀገር ዜጋ ሆነው በሌላ ሀገር ላይ እንዲህ አይነት አመፅን የሚያነሳሳ ወይም የሚያዋጋ ቃላት ወይም የዛቻ ነገር ላይ መጠቀም ይሄ ቅድም ባልኩሽ በፈርስት አመንድመንት የሚጠበቅ አይደለም። ሰው ከዛ ተነስተን እኛ ይሄንን ህግ ተጠቅመን ኢትዮጵያ ውስጥ እንዲህ አይነት አሁን ግደለው፣ ፍለጠው፣ ሰረው፣ አቃጥለው የሚሉ ነገሮች እየበዙ ስለሆነ ያንን በዚህ ሀገር ህግ ገብተን ነው ይሄ ነገር እንዲቆም እንድንማርበትም ያደርግ ዘንድ ነው እንግዲህ እንቅስቃሴውን የጀመርነው። ይሄ እንግዲህ የህግ አግባብ የሚወስነው ይሆናል። እንግዲህ ያንን ፍርድ ቤት ላይ ይሄ ተጠበቀ ነው ይሄ ያልተጠበቀ ነው የሚለውን ፍርድ ቤት ነው ሊወስነው የሚችለው። እኛ ግን የህግ ከለላ አለን እና ያንን መጠቀም እንችላለን ብለን ነው የተነሳ ነው።
በማን ላይ ነው እሱ የምትመሰርቱት? በዩናይትድ ስቴትስ ነዋሪዎች ላይ ብቻ ነው? ተጠይቀዋል፣ ምላሽም ሰጥተዋል። ዝርዝሩን ለመስማት በእሁድ ምሽት ሙሉ ቃለ ምልልሱን ይጠብቁ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደ አትላንታ እናመራለን። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ መመስረቱና ትላንት ምሽት በአትላንታ ከተማ በነበረ ዝግጅት ላይ ተበስሯል። ማህበረሰቡ በስደት የሚኖሩ የኪነ ጥበብ ሰዎችን ከማስተሳሰር በተጨማሪ በሀገር ቤት የሚደረጉ የዘርፉ ውጥኖችን ለመደገፍ ብልሃት እንደሚሆን አባላቱ በስፍራው ለተገኘው ዘጋቢያችን ሀብታሙ ስዩም ነግረውታል። ራሳቸውን እያስተዋወቁ ሀሳባቸውን ያካፍሉናል።
ስሜ ቴዎድሮስ ታደሰ ይባላል። ኃላፊነቴ ደግሞ በዚህ በይስና አዲስ በተመሰረተው የኢትዮጵያውያን የስነ ጥበብ ማህበረሰብ ማህበር በሰሜን አሜሪካ ሰብሳቢ ሆኜ ነው የማገለግለው። ለመጀመሪያ ጊዜ የተሰባስበን ቴሌኮንፈረንስ ያደረግነው ኤፕሪል 22 ነው። ይሄ ማለት የዛሬ 2 ወር ከ10 ቀን እንግዲህ። ያው ዛሬ እንዳያችሁት የሁለት ወር ከአስር ቀን ሂደት አይመስልም። በጣም የተጠና ረጅም ጊዜ የወሰደ በጣም ስር የሰደደ ስብስብ ነው ይመስለው እና አጠቃላይ ነገር ግን ከሰባ ቀናት ያልበለጠ ሂደት ነበረ። በአጠቃላይ የነበረው እንደው ጠንካራ ኔትወርክ የመፍጠሩ ጉዳይ ነው ቁጥር አንድ። ከዛ ውስጥ ያሉት ሁሉ ከዛ በታች ያሉት ሁሉ በተያያዥነት ይመጡ ነገሮች ናቸው። ጠንካራ ኔትወርክ ከፈጠርን የኪነጥበብ ባለሙያዎች መብታቸው የሚከበርበት ማህበር እንመሰርታለን፣ እርስ በርስ ልምድ የሚለዋወጡበት የራሳቸው መብት የሚያስከብሩበት ሁኔታ ይፈጠራል። ኢትዮጵያ ውስጥ ያሉ የኪነ ጥበብ አካባቢዎችን በቁሳቁስም ሆነ በአጠቃላይ ሌሎች ገዛዎች ማድረግ የምንችልበት ሁኔታ ይፈጠራል። ስልጠናዎች ማካሄድ ይችላል። እነኚህ ነገሮች ሁሉ በዓላማነት የጠቀስናቸው ነው።
ጤና ስጥልኝ፣ ሜሊ ተስፋ ይባላለሁኝ። ኢስና ወይንም በሰሜን አሜሪካ ያሉ የጥበብ ባለሙያዎች የሚመሰረቱት ማህበር፣ ልንመሰርተው የተዘጋጀንበት ማህበር ብዙ ዓላማና ፋይዳዎች አሉት። ከነዛም ውስጥ መጥቀስ የምፈልገው የጥበብ ሰዎችን ማገናኘት፣ የጥበብ ስራዎቻቸውን በምን መንገድ እንደሚያቀርቡት፣ እነሱም ደግሞ በምን መንገድ እንደሚገናኙ መወያየት፣ ከዛም ባለፈ ደግሞ በሀገራችን ያሉ የጥበብ ሰዎችንና የጥበብ ቤቶችን፣ ቲያትር ቤቶችን፣ ሲኒማ ቤቶችን፣ መጽሐፍት ቤቶችን የመሳሰሉትን በምን መንገድ እናጎልበት እንደግፍ የሚለውን ለመነጋገር በአሜሪካን ሀገር ከተለያዩ ዓለም አቀፍ ከሆኑ የጥበብ ማህበረሰብ ጋር በመገናኘት ማገዝ በምንችልበት ነገር በስልጠና በማቴሪያልም በገንዘብም በእውቀትም በምንችለው ሁሉ አገራችን ውስጥ ያለውን የጥበብ ማህበረሰብ ማሳደግ የምንችልበትን መንገድ ለመመስረት ማዕከል ለመክፈት ከባህልና ቱሪዝም ቢሮ ጋር አብሮ ለመስራት ብዙ እቅዶች አሉን።
ግሩም እባላለሁ። ገጣሚና የሰሜን አሜሪካ የጥበብ ማህበረሰብ የባለሙያዎች ማህበረሰብ አባል ነኝ። በዛሬው ዕለት ያደረግነው ፕሮግራም እጅግ የተሳካ ነበር። በተለያዩ የአሜሪካ ክፍለ ሀገራት የሚኖሩ የጥበብ ባለሙያዎችን ወይም ኢትዮጵያውያን የጥበብ አፍቃሪዎችን ያሰባሰበ ትልቅ ፕሮግራም ነበር ያዘጋጀ ነው። በርካታ ግለሰቦች ተገኝተው ነበር። ብዙ ድጋፍ ያደረጉልንም ተቋማት ነበሩ። የምስረታ በዓል ነው። ትልቅ ፕሮግራም አዘጋጅተን ብዙ ሰዎችን ማሰባሰብ ችለናል። የማህበሩ አንዱም ዓላማ እንደዚህ ሰዎችን ከተለያዩ ቦታ አሰባስቦ ጥበብን ማሳደግ መደገፍ የሚለው ስለሆነ ጥሩ ፕሮግራም አዘጋጅተናል ብዬ አምናለሁ።
ዮሐንስ ሞላ እባላለሁ። የኢስና አባል ነኝ እንዲሁም ገጣሚ ነኝ። ዛሬ የነበረውን ዝግጅት በጣም ተደስተንበታል። ብዙ ሰዎች ከተለያየ ቦታ መጥተዋል። ማህበሩን ለማቋቋም ነው ዋና ዓላማችን እንጂ መድረኩ የተገኘው ለመገናኘትና ከቀጥሎ የሚኖር ደግሞ ከአባላት ከባለድርሻ ሰዎች ጋር ስብሰባ ይኖራል። ከነሱ የሚዳብር እየተስተካከለ መሄድ ነው እንጂ እኛ አርቅቀን የጨረስነው ነገር አይደለም። በዋናነት በአጠቃላይ የኪነ ጥበብ ማህበር አባላቱን ወይም ባለሙያዎችን እና ያንን እንዴት ነው የምናደርገው፣ በምን አይነት መልኩ ነው የምናደራጀው፣ ምንስ ድረስ ነው የምንወስደው። ብዙ ጊዜ መጀመር ቀላል አይደለም፣ ግን መጨረስና ማጠናከር ነው ከባዱ። እሱን አጠናክረን ጨርሰን የስደትን ህይወት ለማቅለል ለሰዎች ባለሙያዎች ወደዚህ ሀገር ሲመጡ ሲሰደዱ ለኑሮም ቀይረው በሚመጡበት ጊዜ የሰው ሀገር የሰው ነው፣ ግን በሰው ሀገር ውስጥ የራስን ማንነት ሳይጥሉ እየጠበቁት በሙያ ማገዝ ማገልገልን ምንችልበት ነው ብለን እናስባለን።
ሀብታሙን ለዘገባው እናመሰግናለን። ሌላ እዚሁ አትላንታ ውስጥ በጣም ብዙ ሰዎችን ነው ሀብታሙ እየተዘዋወረ ያነጋገረው። ከዛ ውስጥ አንዱ በአትላንታ ከተማ ስላጋጠመው አደጋ እና አሁን ስላለበት ሁኔታ አጫውቶታል።
ስሜ ደጉ ድነህ ይባላል። የምኖረው እዚህ አትላንታ ጆርጂያ ውስጥ ነው። እንግዲህ እኔ ወደዚህ ሀገር ከመጣሁ አሁን 10ኛ ዓመት ላይ ነው ያለሁት። በዚህም ሀገር ከመጣሁ በኋላ የተለያዩ ስራዎችን ስሰራ ቆይቻለሁ። ሰራቸውም ውስጥ ምናልባት አንድ ትልቅ ኢንተርናሽናል ካምፓኒ ውስጥ ተቀጥሬ ሳገለግል ከቆየ በኋላ የግል ታክሲ ገዝቼ የግል ስራዬን ጀመርኩ። የግል ስራዬን በምሰራበት ወቅት ላይ በአጋጣሚ አንድ ሃይዌይ ውስጥ ስዘናዳ መኪናዬ የተወሰነ ችግር ተፈጠረበት። እሱን አስተካክላለሁ በምልበት ሰዓት ላይ ያላሰብሁት ድንገተኛ ከባድ የአካል ጉዳት ደረሰብኝ። በመስከረም ሴፕቴምበር 2015 በዛ ምክንያት ሆስፒታል ውስጥ ገብቼ ቆየው። በዛም አጋጣሚ ሁለት እግሮቼንና የመስማት ጆሮቼን ሁለት ጆሮቼን የመስማት ችሎታዬን አጥቻለሁ። ቢሆንም ሌላው ጤንነቴ የተሟላ ነው። አሁን የራሴን ስራ ፈጥሬ ደራሲ ወይም ጸሐፊ ሆኛለሁ። በዚህ መሰረት ሁለት መጽሐፎችን ጽፌ ለህብረተሰቡ አበርክቻለሁ። አንደኛው አፈር የበላው ወርቅ የሚል ርዕስ ያለው በርካታ ግጥሞችን በውስጡ የያዘ መጽሐፍ ሲሆን፣ ሁለተኛው ደግሞ የሰርግ ዕለት የሚል መጽሐፍ ጽፌ ይሄም የተለያዩ ግጥሞችን በውስጡ የያዘ ነው። ይህንን ለህብረተሰቡ አበርክቻለሁ። ለወደፊትም ሶስተኛ መጽሐፍ ለመጻፍ ጀምሬያለሁ እና ከእግዚአብሔር ፈቃድ ከሰውም ድጋፍና ሞራል ጋር ተያይዞ እኔ በአሁኑ ሰዓት በጥሩ ሁኔታ ላይ ነው የምገኘው። በቻልኩት ሁሉ አእምሮዬ ብዙ መስራት የሚችል አቅም እንዳለው ይሰማኛል። ምናልባት የጆሮ መስማት ካልሆነ በስተቀር ሌላው ጉዳት በተለያዩ ማቴሪያሎች መጠቀም ችያለሁ። ጆሮዬን ብሆን በእግዚአብሔር ኃይል ይከፈትልኛል ብዬ አምናለሁ። የኢትዮጵያውያን የኪነ ጥበብ ማህበረሰብ በሰሜን አሜሪካ ብቻ የሚወሰን ሳይሆን በመላው ዓለም ላይም እንዲሆን ብዬ ሀሳብ መስጠት ፈልጋለሁ። ምክንያቱም ብዙ የጥበብ ረሃብተኞች አሉ። ብዙ አእምሯቸውን ለስራ ለማዋል የተዘጋጁ የህብረተሰብ ክፍሎች አሉ። በእኛ ሀገር ይሄ ብዙ ያልተለመደ ነው። ቢሆንም ግን ወደፊት እያደገ እየተለመደ ይሄዳል ብዬ አምናለሁ።
እናመሰግናለን እንግዳችንን። ወደ ተከታዩ ዘገባችን እንለፍ። ወደ ሱዳን ነው የሚወስደን። የሱዳን ፕሬዚዳንት ኦመር አልበሽር ከስልጣን ከተወገዱበት ጊዜ አንስቶ ለረጅም ጊዜ ተፋጠው የቆዩት የሱዳን ጦር ሰራዊትና ተቃዋሚዎቹ የስልጣን ክፍፍል ስምምነት ላይ ደረሱ። ሁለቱ ወገኖች ከስምምነት ላይ ሊደርሱ የቻሉት አህጉራዊና ዓለም አቀፋዊ መልእክተኞችና ሸምጋዮች በተከታታይ ካደረጉት ጥረት በኋላ መሆኑንም ገልጾ መሐመድ አልአሚን ከካርቱም ያጠናቀረውን ዘገባ ቆንጅንታዬ ወደ አማርኛ መልሰዋለች።
ገዢው የሽግግር ወታደራዊ ምክር ቤትና የነጻነትና የለውጥ ኃይሎች ተቃዋሚ ህብረት ጠቅላላ ምርጫ ከሶስት ዓመታት በኋላ እስከሚካሄድ ድረስ በሚኖረው የሽግግር ወቅት ሀገሪቱን በጋራ ለማስተዳደር መስማማታቸውን ዛሬ ጠዋት ካርቱም ላይ በተሰጠው ጋዜጣዊ ጉባኤ ተገልጿል። የአፍሪካ ህብረቱ ሸምጋይ መሐመድ ሐሰን ሌባት ናቸው ስምምነቱን ይፋ ያደረጉት። ሁለቱ ወገኖች ሉዓላዊ የመማክርት ሸንጎ አቋቁመው በጋራ ሊመሩ ተስማምተዋል ያሉት የአህጉራዊው ህብረት ሸምጋይ የሚቋቋመውን የአስተዳደር ምክር ቤት የጦር ሰራዊቱና ሲቪሎቹ በተራ በሊቀመንበርነት ይመራሉ ብለዋል። ይህም ብቻ ሳይሆን በጠቅላይ ሚኒስትር የሚመራ ከወገንተኝነት ነጻ የሆኑ ባለሙያዎችን የሚያሳትፍ መንግስት ለማቋቋም ተስማምተዋል ብለዋል። የሽግግሩ ወታደራዊ ደርግ ምክትል ሊቀመንበር ሞሐመድ ሐምዳን ስምምነቱን በደስታ እንደተቀበሉት ገልጸዋል። ተግባራዊ ልናደርገው በሙሉ ቁርጠኝነት ተዘጋጅተናል ሲሉም አክለዋል። ከተቃዋሚው ህብረት ጋር ሆነን መላው የሀገሪቱ ህዝብ በሽግግሩ ወቅት ውክልና አግኝቶ እንዲሳተፍ እንሰራለን ሲሉም አክለዋል። የፖለቲካ ባለድርሻዎች በሙሉ ሌሎቹን የፖለቲካ ፓርቲዎች፣ የታጠቁ እንቅስቃሴዎችና በአብዮቱ የተሳተፉ ወጣቱን፣ ሴቶችን፣ ሌሎችንም ጨምሮ ማንም ከሽግግሩ ሂደት የማይገለል መሆኑን ለማረጋገጥ እንሰራለን ሲሉም አክለዋል። የተቃዋሚዎች ህብረቱ አመራር አባልና የሱዳን ኮንግረስ ፓርቲ ሊቀመንበር ኦመር አልዲጌር በበኩላቸው ለሀገራችን ብልጽግና ጽኑ መሰረት የሚሆን ስምምነት ነው ሲሉ ገልጸውታል። ለሰላሳ ዓመታት በዚያ በተወገደው መጥፎ አገዛዝ ስር የኖረው የሱዳን ህዝብ የኋላ ኋላ ድል ለነጻነትና ለዲሞክራሲ እንደሚሆን አረጋግጧል ነው ያሉት። በተደረሰው ስምምነት መሰረት የሽግግር ፓርላማ የማቋቋሙ ሂደት ከሶስት ወር ላልበለጠ ጊዜ ተላልፏል። በሲቪሎች ላይ የተፈጸሙ ግድያዎችን የሚመረምር ነጻ ብሔራዊ ኮሚቴ እንደሚቋቋምም ተገልጿል።
እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በነገው ምሽት ቅዳሜና እሁድ ከሳምንቱ የመራረጥናቸውን ዝግጅቶቻችንን ይዘን ወደ እናንተ እንመጣለን። መደበኛ ዝግጅታችንን ግን በሰኞ ምሽት ነው ይዘን የምንመጣው። አብሬያችሁ ያመሸው ጽዮን ግርማ ነበርኩ። በአስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አድርሱን። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቢል ያበሮ ነው። ጀስቲን ደግሞ የስርጭት ምህንድስናውን ይዞ አብሮን ነበረ። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኝ። ደህና ደሩ።
Kun Radio Sagale Americati.